Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የብሔራዊ ተዋጽኦም መጀመሪያ ብቃትን ካስመሰከርን በኋላ ቀጥሎ በተቻለ መጠን የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ የሚኒስትሮች ምክር ቤት የኢትዮጵያን መልክ መምሰል ያለበት በመሆኑ በተቻለ መጠን ከሁሉ ብሔረሰቦች ብቃት ያላቸውን አመራሮች ለማግኘት ጥረት ተደርጓል።
የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ናቸው የተሰሙት። በቅርቡ አዲስ የተሾሙት ሚኒስትሮች ብሔር ብሔረሰቦችን እንዲወክሉ ጥረት መደረጉን ከገለጹበት የተወሰደ ነው።
ሚኒስትሮቹ እኮ በየትኛውም ዓለም ምርጫውን የሚያሸንፈው ፓርቲ ነው ሚኒስትሮቹን የራሱን ሚኒስትሮች የሚመርጠው እና የእሱን ዓላማ የሚያራምዱ ሰዎች ናቸው ሚኒስትሮች የሚሆኑ። ፓርላማ ውስጥ ግን የሕዝቡን ድምፅ ነው የሚያሰሙት።
እኚህኛው ደግሞ የመላው ኢትዮጵያ አንድነት ድርጅት ፕሬዚዳንት ዶክተር በዛብህ ደምሴ ናቸው። ካቢኔው ይልቅ አሳሳቢው ጉዳይ የፓርላማው ስብጥርና ወካይነት ነው ይላሉ። ሙሉ ዝርዝሩን በዕለቱ አብይ ርዕስ እንመለከታለን።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። ከዛሬ አርብ ጥቅምት 25 2009 ዓ.ም ዝግጅታችን ጋር የምሽቱ አስተናጋጆች ቆንጂት ታዬና
አሉላ ከበደንን፣ አቀናባሪያችን ብርሃን ኃይሉ ከስርጭት መሐንዲሳችን ጋር ሆነን አብረናችሁ እናመሻለን። በቅድሚያም የሰዓቱን የዓለም ዜና።
የዩናይትድ ስቴትስ ፕሬዝደንታዊ ምርጫ የፊታችን ማክሰኞ ይከናወናል። የእጩ ተፎካካሪዎቹ ዲሞክራቷ ሂለሪ ክሊንተን እና ሪፑብሊካኑ ዶናልድ ትራምፕ ዘመቻዎች በዚህ የመጨረሻው የተጧጧፈ ዘመቻ ሳምንት መጨረሻ መራጮችን ለመቀስቀስ በዋና ዋናዎቹ የብርቱ ፍልሚያ ወረዳ ክፍለ ግዛቶች እየተዘዋወሩ ናቸው። አንድ አዲስ የወጣ የመራጭ አስተያየት ግምገማ መሰረት እጅግ ብዙሃኑ መራጭ በሁለቱም ተፎካካሪዎች እንደ ተንገፈገፈ ነው የሚያሳየው። ያም ሆኖ ግን ሚሊዮኖችን ድምጽ ባልሰጥስ ቢቀርብኝ የሚያሰኝ ደረጃ አላደረሰም። ኒውዮርክ ታይምስ እና ሲቢኤስ ኒውስ ባካሄዱት ግምገማ 80% መራጭ እነዚህ ሁለቱ እጩዎች እንዴት እንዳስጠሉኝ ብሎ ተንገፍክፏል። ይሁን እንጂ የዩናይትድ ስቴትስ የምርጫዎች ፕሮጀክት የተባለ አካል ባወጣው መረጃ መሰረት እስካሁን ከ36.5 ሚሊዮን በላይ አሜሪካውያን ከምርጫው ዕለት ቀደም ብለው ድምፅ ሰጥተዋል። ሁለቱ እጩዎች የከፍተኛ የምርጫ ውጤት ወሳኝ ድምጾች ኤሌክቶራል ቮት የሚባሉት ወዳላቸው እንደ ፍሎሪዳ፣ ሰሜን ካሮላይና እና ፔንሲልቬኒያ ወደ መሳሰሉት ክፍለ ሀገሮች እየተዘዋወሩ ናቸው። እንዲያውም ሁለቱ እጩዎች ለጥቂት የተላለፉባቸው ስፍራዎችም አሉ። ትናንትና ዶናልድ ትራምፕ ጠቀስ አድርገውት ነበር።
And I just left by the way Miami and in leaving I see Air Force 1.
በነገራችን ላይ ማያሚ ደርሼ ስወጣ ኤር ፎርስ 1 ጀቱን አየሁት። ማን ይሆን ስል ፕሬዝዳንታችን ናቸው መጥተው ላታላዩዋ ለሂለሪ ክሊንተን የምረጧት ዘመቻ እያደረጉ ናቸው።
ክሊንተን ቢመረጡ የኢሜይሉ ጣጣ አይለቃቸው። ምርመራው ደግሞ ግብር ከፋዩን ባለቤትየው ቢል ክሊንተን ፕሬዝደንት ሳሉ ሲመረመሩ የወጣውን ያህል አለዚያም ከዚያ በላይ ገንዘብ ያስወጣል ብለዋል ትራምፕ። የትራምፕ ባለቤት ሜላኒያ ከፓርቲው ጉባኤ ወዲህ ለመጀመሪያ ጊዜ ወጥተው ለባለቤታቸው ቅስቀሳ አድርገዋል።
He pledged to restore integrity to Washington and respect for America abroad.
Washington እንደገና ተአማኒነቱን እንዲያገኝ አሜሪካን በዓለም እንድትከበር ቃል ገብቷል አሉ ስለባለቤታቸው ሲናገሩ። ይሄ የኛ እንደማንኛውም አይነት ዘመቻ አይደለም ንቅናቄ ነው ሲሉም ሜላኒያ ተናገሩ። ሚስስ ክሊንተን እና የሳቸው ጎራ ግን አሜሪካውያን እንዲህ ያለውን ንቅናቄ ነው መፍራት ያለባቸው ብለዋል።
If Donald Trump were to win this election, we would have a commander in chief who is completely out of his
Donald Trump በዚህ ምርጫ ቢያሸንፉ ምንንም የማያውቅ የጦር ኃይል አዛዥ ሊመራን ነው። ለማመን በሚያዳግት ደረጃ አደገኛ አስተሳሰብ ያለው ሰው። ብዙ ሀገሮች የኒውክሌር ባለቤት እንዲሆኑ የሚፈልግ፣ የውጭ ሀገር መሪን እንደልቡ የሚሳደብና የትዊተር ጦርነት ሳይሆን የእውነት ጦርነት የሚከፍት ሰው ነው ብለዋል ሚስስ ክሊንተን። ፕሬዚደንት ባራክ ኦባማ ለሚስስ ክሊንተን የምረጧት ዘመቻ ሲያካሂዱ ደግሞ
I'm not on the ballot this time. But fairness is on the ballot.
እኔ በዚህ ምርጫ ለውድድር አልቀረብኩም። የቀረበው ሐቀኝነት፣ መልካም ምግባርና ፍትህ ነው። እድገት ለማምጣት ያደረግናቸው ጥረቶች ሁሉ በመርጫው ላይ ቀርበዋል። የፍልሰተኞችን ጉዳይ ለማሻሻል የተያዙ ጥረቶችም ለምርጫ ቀርበዋል። የደሞዝ ጭማሪ ጥያቄዎች ለምርጫ ቀርበዋል። ለተመሳሳይ ሥራ እኩል ክፍያ ጥያቄ ለምርጫ ቀርበዋል። ዲሞክራሲ ራሱ ለምርጫ የቀረበበት ጊዜ ነው።
በከፍተኛ ጉጉት ውጤቱ የሚጠበቀው የዩናይትድ ስቴትሱ ፕሬዝደንታዊ ምርጫ የፊታችን ማክሰኞ ነው የሚከናወነው።
አንድ አዲስ የወጣ የመራጭ አስተያየት ግምገማ መሰረት እጅግ በብዙሃኑ መራጭ በሁለቱም ተፎካካሪዎች ውድድሩ ጦፏል። ያም ቢሆን ሚሊዮኖች ድምጽ ባልሰጥ የሚያሰኝ ደረጃ አላደረሳቸውም ነው የተባለው። በመቶዎች የተቆጠሩ የፈረንሳይ ፖሊሶች ዋና ከተማ ፓሪስ ሰሜን ምስራቅ ቀበሌ ውስጥ የሚገኝ ግዙፍ የሆነ የፍልሰተኞች ካምፕ ዛሬ ማፈራረስ ጀምረዋል። የፈረንሳይ መንግስት ስደተኞችን ከጎዳናዎች አንስተው ወደ መጠለያዎች ለማስገባት እየተንቀሳቀሰ ነው። የረድኤት ድርጅቶች እንደሚናገሩት በስታሊንግራድ እና ዦሬ በሚባሉ የከተማ ባቡር ጣቢያዎች መካከል ባለው መሿለኪያ ጠርዝ ጠርዙን ይዘው ባለው ካምፕ ወደ 3000 የሚደርሱ ስደተኞች ተጠለው ይገኛሉ። ዛሬ ብዛት ያላቸው ከተለያዩ አገሮች ፈልሰው የመጡ ሰዎች እቃቸውን ሸክፈው በትክክል ወደሚመዘገቡበት ማዕከል የሚወስዷቸውን አውቶቡሶች ሲጠባበቁ ታይተዋል። የፈረንሳይ የኢሚግሬሽን መስሪያ ቤት ዲሬክተር ዲዲየር ሌሺ በመመዝገቢያው ጣቢያ አስተርጓሚዎችን ይዘን ከተለያዩ አገሮች ፈልሰው የመጡትን ሰዎች እንጠብቃለን ያሉት፣ መጀመሪያ ወደ ማዕከሉ እንኳን ደህና መጣችሁ ብለን ተቀብለናቸው ከዚያም ጥገኝነት ለመጠየቅ እንዴት ማመልከቻ እንደሚሞሉ እናስረዳለን ብለዋል። በየድንኳኑ አለዚያም ደጅ ፍራሽ ላይ የተኙትን ስደተኞች ዛሬ ፖሊሶች በሌሊት ሄደው ሲቀሰቅሷቸው በዚሁ ድቅት የት ልንሄድ ነው ብለው ተደናግጠው ታይተዋል። በዓመት ከመንፈቅ ጊዜ ውስጥ ከተካሄዱት ግዙፍ የስደተኞች መጠለያ ማንቀሳቀስ ወይም ማስገባት ዘመቻዎች ትልቁ መሆኑን የባለሥልጣናቱ ገልጸዋል። የስታሊንግራድ ባቡር ጣቢያ አካባቢ ከአሁን ቀደም በተደጋጋሚ ስደተኞችን አንስተዋቸው የነበረ ቢሆንም አዲስ መጪዎች ሰፍረው ግን ቆይተዋል። አሁን የስታሊንግራዱ አካባቢ ስደተኛ ማንሳት የተጀመረው የአገሪቱ ፕሬዚዳንት ፍራንሷ ኦላንድ ጋር ካሌ አጠገብ የሚገኘውን ጫካ ተብሎ የሚጠራውን የስደተኛ ካምፕ ካፈረሱ ከአንድ ሳምንት በኋላ መሆኑ ነው። ከእንግዲህ እንዲህ ያሉትን ካምፖች ዝም ብለን አንመለከትም፣ ለፈረንሳይ አይመጥኑምና የፓሪስን ካምፖች የምናስወግደው ከሀገሩ በድህነትና በጦርነት ምክንያት ለሚወጣው ስደተኛ ዘላቂ መፍትሄ ስለማይሆን ነው ያሉት ኦላንድ፣ እንግሊዝ ስደተኞችን በመቀበል በበኩሏን ድርሻ እንድትወጣም ከጠቅላይ ሚኒስትሯ ቴሬሳ ሜይ ጋር ተነጋግሬያለሁ ብለዋል። ባለፈው ሳምንት 5000 ከተለያዩ አካባቢዎች ፈልሶ የመጡ ስደተኞች ከካሌ ተነስተው በአገሪቱ ዙሪያ በ450 መጠለያዎች እንዲሰፍሩ መደረጉንም የፈረንሳዩ ፕሬዚዳንት ገልጠዋል።
በጦርነት በምትታመሰው በሶሪያዋ አሌፖ ከተማ ሽምቅ ተዋጊዎቹና ሲቪሉ ሕዝብ ለቀው እንዲወጡ ሩሲያ ያወጀችው የ10 ሰዓት ተኩስ አቁም ዛሬ ስራ ላይ ውሏል። የሩሲያ ጀነራል ቫለሪ ጌራሲሞቭ በሳምንቱ መጀመሪያ ሲናገሩ የሶሪያ ባለስልጣናትም ይሁንታ የሰጡት ተኩስ አቁም ያለ ምክንያት በሰው ላይ የሚደርስ ጉዳት ለመከላከል ነው ማለታቸው አይዘነጋም። አማጽያኑ በሁለት መስመሮች መውጣት እንደሚችሉ የተናገሩት የሩሲያ ወታደራዊ ባለስልጣን አንደኛው ወደ ቱርክ ድንበር፣ ሌላው ወደ ኢድሊብ ከተማ የሚወስድ መሆኑን ያመለከቱት አማጽያኑ መሳሪያ እንዲያስረክቡ አልተጠየቁም። አሌፖን መልቀቅ ለሚፈልጉ ሲቪሎች ደግሞ 6 የመውጫ መስመሮች እንደተመደቡላቸው ተገልጿል። ይሁን እንጂ የሽምቅ ተዋጊዎቹ ቡድኖች ሩሲያ የምትናገረው ለመገናኛ ብዙሃን ፍጆታ ብላ እንጂ ሐሰት ነው ብለው አጣጥለዋል። ካሁን ቀደም ሞስኮና ደማስቆ በሰብአዊ ምክንያቶች ብለው ያወጇቸው ተኩስ አቁሞች በአመዛኙ ሳይሳኩ መቅረታቸው ይታወሳል። ባለፈው ወር የተባበሩት መንግስታት ድርጅትና የቀይ መስቀልን እርዳታ የጫኑ ከባድ መኪናዎች የይለፍ ፈቃድ ጥበቃ ቱርክ ድንበር ላይ ለሳምንታት መቆየታቸው የሚዘነጋ አይደለም።
ምዕራብ አፍሪካ ውስጥ በመድኃኒት አልበገር ላለ በልማድ ቲቢ በመባል ለሚታወቀው ወረርሽኝ ወይም በሽታ የተጋለጡ ሰዎች ቁጥር ከታሰበው በላይ መሆኑን ተመራማሪዎች አመለከቱ። የዓለም ጤና ድርጅት በዚያ የአፍሪካ አካባቢ MDR TB የሚባለውን አይነት የቲቪ ወይም የቱበርክሎሲስ ዝርያ አዲስ ተጋላጮች ቁጥር 2% ከ አንድ ጊዜ በላይ ታክመው ከነበሩት መሃል ደግሞ 17% መሆናቸውን በይፋ ነው ያስታወቁት። ይሁን እንጂ ተመራማሪዎች በ8 የምዕራብ አፍሪካ ሀገሮች ውስጥ ባደረጉ ክትትል አሃዞቹን ከዚያ ከፍ ያሉ ሆነው አግኝተዋቸዋል። አዲስ ተያዦቹ ወይም ተጋላጮቹ 6% በተለያዩ መድኃኒት ታክመው መፈወስ ያልቻሉ ደግሞ 35% መሆናቸውን ነው የደረሱበት። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይዘልቃል። አብራችሁ እንድታመሹ በአክብሮት እንጋብዛለን። አሁን ወደ ቀዳሚው የዕለቱ አብይ ርዕስ
በኢህአዴግና በአጋሮቹ ብቻ የተያዘው የኢትዮጵያ ፓርላማ ከቀጣዩ አገር አቀፍ ምርጫ በፊት መስተካከል እንዳለበት የተቃዋሚ ፓርቲዎች እየተናገሩ ነው። መንግስት ከካቢኔው ስብጥር ይልቅ በፓርላማው ወካይነት ላይ ይበልጥ መስራት እንዳለበትም ነው ያመለከቱት። የምርጫ ስርዓቱ ሊሻሻል እንደሚችል የጠቆመው የኢትዮጵያ መንግስት አሁን ወይም መቼ በሚል ዘለቀ ያለውን የተቃዋሚዎች አካሄድ ግን ተችቷል። እስክንድር ፍሬው ተከታዩን ከአዲስ አበባ አጠናቅሯል።
በጥልቀት የመታደስ እርምጃ መጀመራቸውን ያስታወቁት የኢትዮጵያ መንግስትና ገዢው ፓርቲ ኢህአዴግ የመጀመሪያ እርምጃ የካቢኔ ሹምሽር ሆኗል። የ15 ዓመታት ጉዞውን የገመገመው ገዢው ፓርቲ ኢህአዴግ የመንግስትን ስልጣን ለግል ኑሮ ማመቻቻነት መጠቀም ከችግሮቹ አንዱ እንደሆነ አስታውቋል። የህዝቡን ጥያቄ ለመመለስ መንገድ መጀመሩንም ጠቁሟል። ይህንን ስልጣን ይበልጥ ለህብረተሰባዊ ለውጥ መሳሪያ አድርጎ ለመጠቀም ያስችላል የተባለው አዲስ ካቢኔም ነው ሰሞኑን ይፋ የተደረገው። 21 አዳዲስ ሚኒስትሮች የተካተቱበትን ካቢኔ ለፓርላማው አቅርቦ ያጸደቁት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስብጥሩ ታስቦበት የተሰራ መሆኑን ጠቁመዋል። የመንግስት የመገናኛ ብዙሃንም የካቢኔውን ስብጥር ከተዋጽኦ አንጻር አስልተው አቅርበዋል። ጠቅላይ ሚኒስትሩ ለፓርላማው በሰጡት ማብራሪያም ካቢኔው ወካይ እንዲሆን ጥረት መደረጉን ጠቁመዋል።
የብሔራዊ ተዋጽኦም መጀመሪያ ብቃትን ካስመሰከርን በኋላ ቀጥሎ በተቻለ መጠን የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሚኒስትሮች ምክር ቤት የኢትዮጵያን መልክ መምሰል ያለበት በመሆኑ በተቻለ መጠን ከሁሉ ብሔረሰቦች ብቃት ያላቸውን አመራሮች ለማግኘት ጥረት ተደርጓል።
የተቃዋሚ ፓርቲ መሪዎች ግን ከካቢኔው ይልቅ የፓርላማው ስብጥርና ወካይነት ጉዳይ አሳሳቢ መሆኑን ይናገራሉ። የመላው ኢትዮጵያ አንድነት ድርጅት ፕሬዝዳንት ዶክተር በዛብህ ደምሴ ከነዚህ አንዱ ናቸው።
ዋናው ፓርላማው ያማ የሚኒስትሮችንማ ብትወስድ እኮ ሚኒስትሮቹ እኮ በየትኛውም ዓለም ምርጫውን የሚያሸንፈው ፓርቲ ነው ሚኒስትሮቹን የራሱን ሚኒስትሮች የሚመርጠው እና የእሱን ዓላማ የሚያራምዱ ሰዎች ናቸው ሚኒስትሮች የሚሆኑት። ፓርላማ ውስጥ ግን የህዝቡን ድምፅ ነው የሚያሰሙት።
ዶክተር በዛብህ እንደሚሉት በአገሪቱ ለተፈጠረው የህዝብ ቅሬታ አንዱ ምክንያት የ2007ቱ ምርጫ ውጤት ነው። ፓርላማው ሙሉ በሙሉ በኢህአዴግና በአጋሮቹ ባይያዝና ተቃዋሚዎችም ቢገቡ ኖሮ አሁን ያለው ችግር ላይፈጠር ይችል እንደነበርም ያምናሉ። ተቃዋሚዎች በፓርላማው ላለመወከላቸው አንዱ ምክንያት በአገሪቱ ያለው የአብላጫ ድምፅ የምርጫ ስርዓት መሆኑን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናግረዋል። ይህንን ለማሻሻልም ከ2003 ጀምሮ ጥናቶች ሲደረጉ መቆየታቸውን ጠቅሰዋል። በዚህም መሰረት አሁን ካለው የአብላጫ ድምጽና ከተመጣጣኝ ውክልና ስርዓት የተዳቀለ ሌላ የምርጫ ስርዓት እንዲኖር እንደሚሰራ ገልጸዋል። በአገሪቱ ተመዝግበው ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር በዚህ ዙሪያ ድርድር እንደሚካሄድም አስረድተዋል።
ኢህአዴግ ብቻውን የሚወስነው ጉዳይ አይደለም። በዚህ ጉዳይ ላይ ያገባኛል የሚሉ ኃይላትን በማሰባሰብ ከሚመለከታቸው በህጋዊ መንገድ ከተመዘገቡ የተቃዋሚ ፖለቲካ ፓርቲዎች ጋር በመሆን በመደራደር ምን አይነት የምርጫ ስርዓት በአገራችን ቢተከል ዴሞክራሲውን የበለጠ ልምምድ ለማድረግ ይጠቅመናል የሚል የድርድር ሁኔታ እንደሚኖር የተቀመጠ ነው። በዚህ ድርድር ላይ የሚደረስበት ድምዳሜ ላይ ተመስርተን ማስተካከያ ማድረግ ያለብን ህጎችም ሆነ አስፈላጊ ሆኖ ከተገኘና ይሄ ድርድር የሚደርስበት ውጤት ህገ መንግስታችንን ማሻሻል አስፈላጊ ሆኖ ከተገኘም ይሄንኑ ማሻሻያ ያለም አቅማማት በመውሰድ የዲሞክራሲ ምህዳሩን የማስፋትና ህዝባችን ውክልናው እኛ ራሳችን ታግለን ያመጣንለት የዲሞክራሲ ጉዳይ እንደመሆኑ መጠን ለዚህ ባለን ጽኑ እምነትና እንደዚሁም ደግሞ ቁርጠኝነት ላይ ተመስርተን የምናካሂደው ጉዳይ ይሆናል።
የድርድሩ የጊዜ ሰሌዳና የተሻሻለው የምርጫ ስርዓት ከመቼ ጀምሮ ተግባራዊ እንደሚደረግ በጠቅላይ ሚኒስትሩ አልተገለጸም። ተቃዋሚዎች ግን ድርድሩ በፍጥነት እንዲካሄድ ይፈልጋሉ። ንግግሩም በምርጫ ስርዓቱ ላይ ብቻ እንዳያተኩር ያሳስባሉ። የመያዱ ዶክተር በዛብህ ደምሴ ይህንኑን ያንጸባረቁት
መጀመሪያ ሰላም ለማግኘት መነጋገር አለበት። አሁን ያለውን የምርጫ ህጉንም እናሻሽላለን ብሏል። አስፈላጊ ከሆነ ህገ መንግስቱንም እናሻሽላለን ብሏል። ይሄን ሁሉ ለማድረግ በቅድሚያም ከመናገሩ ብቻ መናገር ምንም ቁም ነገር የለም። ተግባራዊ ማድረግ አለበት። በአስቸኳይ መነጋገር አለበት፣ ተግባራዊ ማድረግ አለበት ነው እንጂ ዝም ብሎ መናገሩ ምንም አይጠቅምም፣ ፋይዳ አይኖረው።
በገዢው ፓርቲና በአጋሮቹ ብቻ የተያዘው የአሁኑ ፓርላማ ጉዳይ የድርድሩ አካል መሆን እንዳለበትም ተቃዋሚዎች ይናገራሉ። የኢትዮጵያ ራዕይ ፓርቲ ኢራፓ ፕሬዝዳንት አቶ ተሻለ ሰብሮ እንዳሉትም የፓርላማውን ተዋጽኦ ለማሻሻል ቀጣዩን አገር አቀፍ ምርጫ መጠበቅ አያስፈልግም። ለዚህ የሚሆን የመፍትሄ ሐሳብ ሊገኝ የሚችለውም በመንግስት በፓርቲዎችና በሚመለከታቸው አካላት ከሚደረግ አጠቃላይ ውይይት መሆኑን ያስረዳሉ።
አራት ዓመት 2012ን መጠበቅ የለብንም እና ስድስተኛ ዙር ከወዲሁ ምን መደረግ እንዳለብን፣ እንዴት መፈታት እንዳለብን ከዚሁ ከጋራ ውይይት መውጣት ያለበት ነው ይህን እያልኩት። ስለዚህ ምንድን ነው መደረግ ያለበት? ከወዲሁ በፖለቲካ መድረክ ውይይት መድረክ ላይ የጋራ መድረክ ላይ መተቸት አለብን እርስ በርሳችን። ጤናማ ሆነ ትችቶችን አካሄደን ተወያይተን ተከራክረን ህገ መንግስታዊ ማዕቀፍ ዙሪያ ላይ ምን መደረግ እንዳለበት ህገ መንግስቱ
አሁን ባለው ህገ መንግስቱ
መሻሻል ባለባቸው ዙሪያ ተነጋግረን እንደ ጋራ ቤት የዘመመውን ቤታችን እንዴት መጠገን እንደሚገባን ስንወያይ ከዛ አንዱ ሊሆን የሚችለው የምርጫ ጉዳይ ነው፣ የምርጫ ስርዓት ጉዳይ ነው አሁን መንግስት እያለ ያለው ጉዳይ ውስጥ። ስለዚህ እንዴት አኮሞዴት ወይም እንዴት እናስገባው በሚባልበት ጊዜ ሌላ አስቸኳይ ምርጫ ይካሄድ ወይም በውክልና ይግቡ ወይ ያለፈው አብሮ ይታሰብ አናውቀውም። ውይይት ነው የሚያመጣ፣ የውይይት ውጤት ነው የሚሆነው።
እንደዚህ አይነቱ የተቃዋሚዎች አካሄድ ትክክል እንዳልሆነ የኢትዮጵያ መንግስት ይናገራል። በተለይ የጊዜ ሰሌዳውን ያልጠበቀ ምርጫ ማካሄድ የሚታሰብ እንዳልሆነ በቅርቡ መግለጫ የሰጡት የቀድሞው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ ገልጸዋል።
What we have in mind is the now or never caucus in the Ethiopian opposition.
ጥያቄውን እያቀረብክ ያለኸው አሁኑኑ ካልሆነ የሚሉትን የኢትዮጵያ ተቃዋሚ ቡድኖች በማሰብ ነው። አሁን ወይም መቼም የሚሉትን የእነዚህን ቡድኖች ጥያቄዎችና ፍላጎቶች ማስተናገድ እንደማንችል ግልጽ ነው። ምክንያቱም እነርሱ የሚፈልጉት ሁሉም ነገር አሁኑኑ እንዲፈጸም ነው። ያ ጤናማ ጥያቄ አይደለም። እኛ ለማድረግ እየሞከርን ያለነው የምርጫውን የጊዜ ሰሌዳ ጠብቆ መሄድ ነው።
አሁን በስራ ላይ ያለው የኢትዮጵያ ፓርላማ የህዝብ ተወካዮች ምክር ቤት በ2007 የተካሄደውን አገር አቀፍ ምርጫ ተከትሎ የተቋቋመ ነው። ኢህአዴግ በስልጣን ላይ በቆየባቸው 25 ዓመታት ከታዩት ሌሎች ፓርላማዎች ጋር ሲነጻጸርም አንድም ተቃዋሚ ወንበር ያላገኘበት የመጀመሪያው ፓርላማ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የምሽቱን አብይ ርዕስ አድምጠናል። አሁን የኢንተርኔት አገልግሎትና የማህበራዊ መገናኛ ብዙሃን በኢትዮጵያ ድህረ የአስቸኳይ ጊዜ አዋጅ።
በኢትዮጵያ በተንቀሳቃሽ የእጅ ስልኮች አማካኝነት የኢንተርኔት አገልግሎት ማግኘት በመንግስት ገደብ ከተጣለበት 4 ሳምንታት ተቆጠሩ። በተለይም እንደ ፌስቡክ፣ ቫይበር፣ ዋትሳፕ እና ዩቲዩብ የመሳሰሉት የማህበራዊ መገናኛ ብዙሀን ድረገጾችን በእጅ ስልኮች ላይ ማግኘትና መጠቀምም አይቻልም። ለመሆኑ የአገልግሎቱ መቋረጥ በተጠቃሚዎች ዘንድ ምን አይነት ተጽዕኖ አሳድሮ ይሆን? መስታወት አራጋው ወደ ተለያዩ የኢትዮጵያ አካባቢዎች ስልክ በመደወል ነዋሪዎችን ጠይቃለች።
ብሮድባንድ በፊትም ይሰራ ነገር ነበር መሰለኝ፣ ግን ሞባይል ላይ ዳታ አሁንም እኔ ስልክ ላይ መጠቀም አልችልም፣ አክሰስ ማድረግ አልችልም። እንደተዘጋ ነው እሱ ያለው። አሁን ምንም የተለየ ነገር የለም፣ የተፈጠረ ነገር የለም።
ኢንተርኔት መዘጋት የየዕለት ኑሮ ላይ የሚያመጣው ተጽዕኖ ምን ይመስላል? እንደው አንተ ከተመለከትከው
እንግዲህ አሁን በዚህ ዓለም በተሳሰረበት ጊዜ ኢዚሊ አቬለብል ስለነበረ ብዙ ነገሮቻችንን በዛ ማድረግ ጀምረን ነበረ። ለምሳሌ አሁን ባንኮች ከሞባይል እና ከኢንተርኔት ሰርቪስ ጀምረው በደንብ ትራንዛክሽኖች የሚካሄዱበት ጊዜ ነው እና አሁን እነዛን አክሴሲቢሊቲዎች በሙሉ የሚያጠፋ ነው። እንደ በትልቁ እኔው ከተባለ ደግሞ በትንሹ ደግሞ ሰዎች ያው ግንኙነት የሚፈጥሩበት ሶሻሊም ያላቸውን ግንኙነት የሚያጠነክሩበት ነበረ። እንግዲህ እሱም ማድረግ የማይቻልበት ሁኔታ ነው ያለው አሁን እና እኛ እዚህ በጣም ብዙ አክሰስ አተን ያለ ነው። ቦዝ ፋይናንሻሊም ሶሻሊም የሚታይ ነገር ነው ያለው።
እንደው በሀገርስ ደረጃ ማለት ቴሌኮሙኒኬሽን የሚያገኘው ገቢ ምን ያህል ሊጎዳው ይችላል ብለህ ትገምታለህ?
ከዚህ በፊት የከፍተኛ ትምህርት ተቋማት መግቢያ ፈተና ተሰረቀ በሚል የተወሰነ ጊዜ ተዘግቶ ነበር እና በዛ ምክንያት የቴሌው ስራ አስኪያጅ ራሱ ኮምፕሌንት ያደርጉት እዚህ ይለኛል፣ በመዝጋታችን ምክንያት ወደ 1 ቢሊዮን ብር ካልተሳሳትኩት አተናል ነው ያሉት። እንግዲህ እዛኔ ሲዘጋት እዚህ ይለኝ የአምስት ቀን አካባቢ ነው ማክሲመም የተዘጋው እና እዚህ ሎንጌትድ በሆነ ጊዜ ደግሞ እንደዚህ መዘጋቱ የሚፈጥረው የራሱ የሆነ ፋይናንሻል ኢምፓክት ይኖረዋል። በእርግጠኝነት ሀሳብን በነጻነት የመግለጽ መብት ኤክሰርሳይዝ ከሚደረግባቸው መንገዶች አንዱ ኢንተርኔት ነው። ያንን ተገድበን ያለ ነው። ስለዚህ ሀሳባችንን በነጻነት ለማራመድ ተገድበናል ማለት ነው በአሁኑ ወቅት እና ያ ደግሞ አንድ ዲሞክራሲን ለማስተን ወይም እየሰፈነበት ያለ ሀገር ነው የሚባል ሀገር ላይ የሚጠበቅ ነገር አይደለም።
ኢንተርኔት ይጠቀማል ነው?
እኔ ኢንተርኔት አልጠቀምም።
የሚጠቀም አጠገቦት ሰው አለ?
አይ የሚጠቀም።
አመሰግናለሁ። ኢንተርኔት ትጠቀሚያለሽ? አንቺ ልበል አንቱ ልበል?
አይ አንቺ በይ፣ እኔ እንኳን አልጠቀምም።
ቫይበርስ አትጠቀሚም?
እኔ ምንም ነገር አልጠቀምም።
እሺ አመሰግናለሁ። መልካም።
አሜን። ሲሰራ እንጠቀማለን። ኔትወርክ ምናምን
አሁን ሰርቷል?
ነው እኔ አልሞከርኩም ሰሞኑን።
ቸው በቀጥታ ከኢንተርኔት ትራንዛክሽኖች አለ እሱ እነሱ ሲሆን ስልክሽ ባይሰራ ብለሽ ሰዱ ላይፍ ትራፊክ ይሆናል የተወሰነ ከሁን በአብዛኛው ሌላ ሀገር ካለ ሰው ጋር ምናምን ትገናኙ በቫይበር ምናምን ነው እዚህ ስቴት።
ስለዚህ የኢንተርኔት አስፈላጊነቱ ምን ያህል ነው ይላሉ እርስዎ?
በጣም አስፈላጊ ነው። እንደ ሰው ደረጃ ይለያያል። ላይክ አንገብጋቢ የሚሆንባቸው ሰዎች አሉ። ሌላው ሰው ደግሞ ላይክ በኖርማል ሌቭል የሚያስፈልግሻል። ቢን ባይኖርም ጀስት ላይፍ ሽገት ስራሽን ትሰራለሽ። ቢኖር ደግሞ ሞር ኢንኮንቪኒየንስ ይሆናል። ማን ምን ያህል አፌክትድ ይሆናል የሚለው ላይ ነው ዲፈረንሱ ያለው እንጂ ሁሉም ሰው አፌክት ይሆናል የሚሆነው ይሆናል። ግን አንዳንዱ ሰው ስራውን መስራት እስኪያቅተው ድረስ አፌክት ይሆናል። አንዳንድ ሰው ደግሞ እኔ ጋር መጪ ደግሞ አፌክት ሆናለሁ ግን ያን ያህል ሚጀር ችግር ብለሽ ሽንት ነው የምትለው አይደል?
አይ የሆነ ሰዓት ይለቅበታል መልሳት ጠፋለች አለ ማለት የሚያስችል አላለ። እኔ ብዙም ኤፌክት የለውም ለነገሩ፣ ምክንያቱም ለስራዬ የምንጠቀመው በሌላ በቪሳ ሲስተም ስለምንጠቀም ብዙ ጫና አላረገብኝ። ግን ለፕራይቬት ላይፌ ለውጥ አለው፣ ወር ተጽዕኖ አለው። ግን ይሄን ያህል የሚጎላ አይነት አይደለም።
ኢንተርኔት አሁን እየሰራ ነው?
አይደለም፣ አይሰራም። ዛሬ አልሞከርኩትም፣ ግን በጣም ቆየ። ካሁን ድረስ አይሰራም። ትናንት ሞክሬያለሁ፣ ግን ዋይፋይ ምናምን ስላለ ብዙ ሳያስፈልገኝ እጠቀማለሁ። ዩኒቨርሲቲ ተማሪ ነኝ።
ኦኬ። አይ ምንም ነገር የለም፣ አልተከፈተም። አሁን የለም፣ ያለንበት አካሄድ እንትን ያለበት ነበር ዋይፋይ። እሱም ራሱ በጣም ብዙ አይሰራም። ታርጊኝ በጣም ተጠቃሚ ነበር። ብዙ ሆነ ኢንፎርሜሽን ትፈልግ ያለሽ ምልሽ የሀገሬሽን ጉዳይ መከታተል የውጭ ሆነ ምንም መከታተል ያስፈልግ፣ ግን የለም ምንም ነገር የለም።
ኢንተርኔት እንኳን የተለቀቀ ነገር የለም። በመንግስት እኮ የተናገረው ማስ ሚዲያም ተጠይቀውም መልስ የሰጠበት ጉዳይ ነው። እናይበታለን እየተባለ ነው።
በየዕለት ኑሮ ላይም ምንም አይነት ተጽዕኖ አላሳደረም ኢንተርኔት አለ?
ምንም ችግር አላመጣም። አዎ መሽም አይቆርጥብኝም እና ጣጣ የለው ወረኛነት መቻ ነው የሚቀርብኝ።
ከአስር ደቂቃ በፊት አክሰስ ለማድረግ ሞክሬ ነበረ። ጂሜይል ሰርቶልኛል። ብሮድባንድ ላይ በፊትም የነበረው ዴስክቶፕ ላይ ይሰራል ብሮድባንድ። ከዛ ውጪ ዋይፋዮች ይሰራሉ። ሞባይል ዳታ ግን የለም፣ አልመጣም። የተዘጋው ሞባይል ዳታ ነው በፊትም። ከዛ አብዛኛው ሰው በሞባይል ዳታ ነው ኢንተርኔት አክሰስ የሚያደርግ የነበረው። አሁን እሱ እንደተዘጋ ነው። የቪዲዮ ምናምንም በሲም ስለሚሰራ ያው ሞባይል ዳታ ጋር ስለሚመሳሰል አይሰራም ማለት ነው። ብሮድባንድ ብቻ የሚጠቀሙ ናቸው የሚሰራላቸው ማለት ነው። እሱም ግን ብሎክ የተደረጉ ዌብሳይቶች አሉ፣ ፊልተርድ እንደሆነ ነው ማለት ነው።
እነማን ናቸው እነዛ ዌብሳይቶች?
ሶሻል ሚዲያዎች ለምሳሌ ፌስቡክ፣ ትዊተር የመሳሰሉት በሙሉ እንደተዘጉ ናቸው። እና አንዳንድ ሌሎች የኒውስ ዌብሳይት አሉ አይደለ? እነሱ በፊትም ይሄ ብሎክ ይጓለ፣ ግን ሶሻል ሚዲያው ነው አዲስ ያው በቅርብ ጊዜ የሆነው ማለት ነው። ስለዚህ እነሱ አሁንም ቢሆን በፕሮክሲ ተጠቅመሽ ካልሆነ በስተቀር አክሰስ አይደረጉም። ቱጂ፣ ስሪጂ፣ ፎርጂ ሁሉም አይሰራም። ምንም ሞባይል ዳታ በጥቅሉ አይሰራም። በቃ ዋይፋይ ያለበት ቦታ ብቻ በዋይፋይ ነው አክሰስ የሚደረገው ማለት ነው። በዋይፋይም ራሱ ሞባይል ውስጥ ፈንክሽን የሚያደርገው ጂሜይል እና ያሁ ብቻ ናቸው። ከዛ ውጭ ያለው እነ ፌስቡክ፣ እነ ትዊተር፣ እነ የመሳሰሉትን ለመመልከት እነ ዋትሳፕ ለመመልከት ራሱ በዋይፋይ ከገቡ በኋላ ቪፒኤን መጠቀም ያስፈልጋል። ይሄ ቨርቹዋል ፕራይቬት ኔትወርክ የሚባለውን ማለት ነው። በሞባይል ዋይፋይም ተገኝቶ ማለት ነው። ሞባይል ዳታ ኮምፕሊትሊ የለም። ስለዚህ ለምሳሌ መንገድ ላይ ስንንቀሳቀስ ምናምን ራሱ ዋይፋይም አዲስ አበባ ውስጥ በጣም ጥቂት ቦታዎች ነው የሚገኘው። አሁን ኢንተርኔት ካፌዎች ይሰጣሉ። ከነዛ ውጭ አንዳንድ ተለቅ ያሉ ሆቴሎችና ሬስቶራንቶች ይሰጣሉ ማለት ነው ዋይፋይ አገልግሎት።
በየዕለት የወጣቱም ሆነ የማህበረሰቡ ኑሮ ላይ ይህ ኢንተርኔት በተለይም የስልክ ላይ ያለው ኢንተርኔት አለመኖሩ ምን ያህል ይጎዳዋል ብለህ ትላለህ?
በእኔ እይታ በጣም ጎጂ ነው። ይሄ በእንትን በአካዳሚክስ እይታ ራሱ ዲጂታል ዲቫይድ የሚባል ኮንሰፕት አለ እና የኢንተርኔት አገልግሎት ጥቅሉ የአይሲቲ አገልግሎት ተጠቃሚ የሆኑና ያልሆኑ ማህበረሰቦች እኩል የማህበረሰብ ልማት ላይ ይገሰግሳሉ ማለት አይቻልም። የማይጠቀሙት በጣም ይጎዳሉ እና በተለይ አሁን ብዙ ሰው እዚህ ከቤተሰቦቹ ጋር ለመገናኘት፣ መረጃ ለመለዋወጥ፣ ዜና ለማንበብ በተለይ ከተሜው ጥገኛ እየሆነ የነበረበት አመጣጥ ነበረ ባለችው ውሱን የኢንተርኔት ኮኔክቲቪቲ ማለት ነው እና አሁን እሱን ነው የተቀማ ነው ማለት ነው በአብዛኛው። ስለዚህ በጣም ጎጂ ነው የሚሆነው። በየቀኑ ጉግል ውስጥ ብዙ ነገር ሰርች እናደርጋለን አይደል? እነዛን ነገሮች እያጣን ነው እና የትምህርት እድል ነው ያጣ ነው እንደማለት ነው ባጭሩ። ኦፍኮርስ ከዛ በፊት ኢንተርኔት በሌለበት ዘመን ላይ እንደዚህ ተኖሯል፣ ግን በዛ ዘመን ተመልሰን ወደኋላ እንድንኖር የምንገደድ አይመስለኝም። ምክንያቱም ከዓለም ጋርም ከጎረቤት ሀገሮቻችንም ጋር በእኩል አቅም መወዳደር አለብን።
ወደ ቀጣዩ የመጽሔት ክፍለ ጊዜ ስናልፍ ብዙ የምስራቅ አፍሪቃ ሀገሮች የእናቶችንና የሕፃናትን ሞት በመቀነስ ረገድ ከፍተኛ ውጤት ማስገኘታቸውን አንድ ዓለም አቀፍ ጥናት አስታውቋል። ይሄ ጥናት የገቢ መጠን፣ ትምህርትና የወሊድ ምጣኔ ዋና ታሳቢዎች ቢሆኑም ለጤናማ ኑሮ ብቸኛ ቁልፍ እንዳልሆነም ገልጿል። መለስካቸው አምሃ ከአዲስ አበባ ዝርዝሩ ልኳል።
በቅርቡ ይፋ የተደረገው ይኸው ዓለም አቀፍ ጥናት ከመነሻው በአጠቃላይ የሰው ልጅ አማካይ የሕይወት ዘመኑ እንደጨመረ ያበስራል። እንደ አውሮፓውያን ዘመን አቆጣጠር ከ1980 እስከ 2015 ባሉት ዓመታት ውስጥ የሰው ልጅ አማካይ ዕድሜ ከ62 ዓመት ወደ 72 ዓመት ከፍ ብሏል። ለዚህ መሻሻል ከሰሃራ በስተደቡብ የሚገኙ አያሌ የአፍሪካ ሀገሮች በኤች አይ ቪ ኤድስ ምክንያት ይደርስ የነበረውን የሞት መጠን በእጅጉ መቀነሳቸው አስተዋጽኦ እንዳደረገ ጥናቱ ያስረዳል። የሚሞቱ ሕፃናት ቁጥር በፍጥነት እየቀነሰ መሄዱንና በተህዋስያን ምክንያት የሚመጡ በሽታዎች ማሽቆልቆላቸውን ጥናቱ ይተነትናል። ይሁንና አሁንም እያንዳንዱ ሀገር የራሱ ልዩ የሆኑ የጤና ተግዳሮቶች አሉት ብሏል። ምስራቅ አፍሪካን በተመለከተ ጥናቱ ግኝቶቹን ሲዘረዝር እንደ አውሮፓውያን ዘመን አቆጣጠር በ2015 የታንዛኒያውያን አማካይ ዕድሜ 64፣ የዩጋንዳውያን 61፣ የዛምቢያውያን 57 እና የሶማሊያውያን 54 ደርሷል። ዓለም በዚሁ ዓመት የሕፃናትን ሞት በመቀነስ ረገድ ከፍተኛ እርምጃ እንዳሳየች የሚያስታውሰው ይህ ጥናት አምስተኛ ዓመት ልደታቸውን ሳያከብሩ 5.8 ሚሊዮን ሕፃናት መሞታቸውንም ይናገራል። ከእነዚህ ሕፃናት መካከል 189,636ቱ ኢትዮጵያውያን፣ 79,236ቱ ኬንያውያን፣ 23,768ቱ ደግሞ ሩዋንዳውያን መሆናቸውን ይዘረዝራል። ከነዚህ አገሮች መካከል የኢትዮጵያውያን ህጻናት ቁጥር ከፍተኛ ቢሆንም ከ1990 እስከ 2015 ባሉት ዓመታት የሚሞቱ ህጻናትን ቁጥር በእጅጉ እንዲቀንስ በማድረግም የመጀመሪያውን ደረጃ ይዛለች ብሏል። እነዚህ የምስራቅ አፍሪካ ሀገሮች የሚሞቱ ህጻናቶችን ቁጥርም በአያሌው ቀንሰዋል። ለምሳሌም በ1990 ላይ በሩዋንዳ 2142 እናቶች ከወሊድ ጋር በተያያዘ ችግር ሕይወታቸውን አጥተው ነበረ። በ2015 ዓ ም ግን ይህ ቁጥር ወደ 1353 ዝቅ ብሏል። በታንዛኒያም በተመሳሳይ ጊዜ ከ544 ወደ 338 ወርዷል ይላል የጥናቱ ዘገባ። እነዚህንና እነዚህን የመሳሰሉ ግኝቶቹ ላንሴት በተሰኘው ታዋቂ የሳይንስ መጽሔት እንደሚታተሙ የሚናገረው የዚህ ዓለም አቀፍ ጥናት ዘገባ ሌላውን ዓለም አቀፋዊ የጤና ተግዳሮት ገጽታም ያሳያል። በሲያትል የዋሽንግተን ዩኒቨርሲቲ የጤና ግብዓቶችና ምዘና ተቋም ወይንም ኢንስቲትዩት ፎር ሄልስ ማትሪክስ አንድ ኢቫሉዌሽን ዲሬክተር ዶክተር ክሪስቶፈር መሪን በመጥቀስ ልማት ግፊት ሊሰጥ ይችላል፣ ይሁንና ጤናን አይወስንም። በገቢ በትምህርት ወይንም በወሊድ ምጣኔ አኳያ ለማብራራት በማይቻል ሁኔታ ብዙ አገሮች የጤና አጠባበቅ ደረጃቸውን በፍጥነት እያሻሻሉ ናቸው። በሌላ በኩል ደግሞ ዩናይትድ ስቴትስን ጨምሮ አንዳንድ የበለጸጉ አገሮች ሀብታቸው ሊያስገኝላቸው ይገባ ከነበረው የጤንነት ደረጃ ያልተጎናጸፉ አሉ ብሏል። ይህ ጥናት የ1800 ተባባሪ ተመራማሪዎች ሥራዎችን ከ130 አገሮች በማሰባሰብ የተከናወነ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች የምትከታተሉት ከአሜሪካ ድምፅ ራዲዮ በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:32 ያመለክታል። ቆንጅት፣ ከማስታወቂያው የምናስቀድም መስለኝ እዚህ ግድም ፋታ የምንወስድበት የሳምንቱን ሙዚቃ የምናሰማበት ሰዓት ደርሷል።
የሳምንቱ ሙዚቃ
የሳምንቱ ልበል ሳምንቱን
በእውነት እኮ ነው ነፍገናቸዋል። ብዙ ዜናዎች ስላሉ ጊዜም አላገኘንም። በዚህም ቅር የሚላቸው አይመስለኝም። ሙዚቃ መርጠሃል እስከማውቀው ድረስ
ሙዚቃ ተመርጧል። ብዙ ጊዜ እጃችን በራሱ መንገድ ሾልኮ የሚገባ የሚመስል ሙዚቃ ነው። ተስፋም አድርገው እንደምገምተውም የብዙዎች ምርጫ ነው። ማዲንጎ አፈወርቅ ነው ድምፃዊው። በርከት ያሉ ዜማዎች እወዳቸዋለሁ። ይህን መርጠናል ለምሽቱ።
Tokan belche lamela meages Ber tokan belche lamela meages Ber tokan anchinda benalesh anis bines Anchin da men alashi anani snepines Anchin da men alashi Anchin da men alashi anani snepines Eresawa Oh
ብርቱካኔ ብዙዎችን የቆየት ያለ ስልትም ቢሆን ጥሩ አድርጎ መልሶ ተጫውተዋል። ማዲንጎ እናመሰግናለን። አድማጮች ስርጭታችን እስከምሽቱ
ይመሳሰላል። በል
ይሄ እንደሚማርኩት ዜማዎች አለመመሳሰል የሚያስችል አይመስለኝም። ፈተናውስ ልከችኝ ነው። የአንቺ ምርጫዎች በመጡ ጊዜ ለአድማጮች ሹክ ምለው አላጣም።
እሺ እንጠብቃለን።
ተስማምተናል። ቆንጂት፣ ወደሚቀጥሉት የሁለተኛው ክፍል አጋማሽ ሰፋ ያሉት ቆይታ ወደሚወስዱ ውይይቶች ከማለፋችን በፊት አንድ ማሳሰቢያ እናስታውስ። እግረ መንገዳችንም አንድ ሁለት ነጥቦች እናነሳለን። በማክሰኞ የፊታችን ማክሰኞ የሚካሄደው ማክሰኞ ትልቅ ቀን ነው። ማክሰኞ የሚካሄደውን የዩናይት ስቴትስ ፕሬዚዳንታዊ ምርጫ ተንተርሶ ከምሽቱ በዩናይት ስቴትስ ሰዓት አቆጣጠር ከምሽቱ 5 ሰዓት እስከ 6 ሰዓት በኢትዮጵያ ሰዓት አቆጣጠር ረቡዕ ማለዳ ከ1 ሰዓት እስከ 2 ሰዓት በአማርኛ ልዩ ስርጭት ይኖረናል። ከየግዛቶቹ የሚመጡትን ውጤቶች እግር በእግር እየተከተልን እንዘግባለን። አድማጮች ተከታተሉ። የምትሳተፉባቸው ፕሮግራሞችም ይኖራሉ። በተለይ በማህበራዊ መገናኛ ብዙሀን በፌስቡክ የሚተላለፉ ስርጭቶቻችንም ተከታተሉ። ማስታወሻውን ስተን ታዲያ አንድ ሁለት ነጥቦች እንድናነሳ አስበሻል።
ባልደረቦቻችንም እንደዚሁ በየቦታው እየተዘዋወሩ ዘገባዎችን በኒውዮርክ እንዲሁም በዚሁ በዋሽንግተን አካባቢም የተለያዩ ቦታዎች በመዘዋወር ስለ ምርጫው ሂደት ይዘግቡልና እንድትከታተሉ እንጋብዛለን። ሌላው ደግሞ ይህ ምርጫ የዓለምን ልዩ ትኩረት የያዘ እንደመሆኑ እናንተም አስተያየቶቻችሁን እንድትልኩልን በዚህ አጋጣሚ ልንጋብዛችሁ እንወዳለን።
ያው ቆንጂት፣ አሁን የመጨረሻ ያነሳሽው ሀሳብ በዩናይት ስቴትስ ምርጫ ኢትዮጵያ ላለ ወይም ሌላ አካባቢ ላለ አንድ ኢትዮጵያዊ ወይም የሌላ ሀገርም ተወላጅ ቢሆን ምኑ ነው ሊባል ይችላል። ራቅ ባለ ስሜት የሚታይ ነው በዘወትር ሂደቱ የቅርብ ምርጫዎች ወይም ህይወታቸውን በቀጥታ የሚመለከቱ ጉዳዮች ገዝፈው በሚታዩበት። ይሁንና ይህ ምርጫ ግን ቀደም ብለሽ እንደጠቀምሽው በተለዩ ምክንያቶች የሁለቱ ሰዎች ወደ መሪነቱ መንበር መምጣት አንዳቸው እንደ ማንነታቸው ብዙ አነጋጋሪ የሰዎችን ህይወት የሚመለከቱ ጉዳዮች ስለሚኖሩ እናንተም በየበኩላችሁ አስተያየት ይኖራችኋል ብለን እንገምታለን። አድማጮች በያላችሁበት የምትነጋገሯቸውን ላኩልን፣ እናስተናግዳለን። አሁን ወደ ተከታዩ ቀዳሚው ዝግጅት እንለፍ። ቆንጅት
እንለፍ። ኢትዮጵያ ሀገራዊ ንቅናቄ የኢትዮጵያ ሀገራዊ ንቅናቄ በሚል ስም የሚጠራ የፖለቲካ ድርጅት ባለፈው እሁድ ዋሽንግተን ዲሲ ላይ በተፈረመ ስምምነት መቋቋሙ ተገልጿል። ድርጅቱን የመሰረቱት አርበኞች ግንቦት ሰባት፣ የኦሮሞ ዲሞክራሲያዊ ግንባር፣ የአፋር ህዝብ ፓርቲና የሲዳማ ህዝቦች ዲሞክራሲያዊ ንቅናቄ መሆናቸውን አደራዳሪና አፈራራሚ ከነበሩት መካከል አንዱ የሆኑት በዩናይትድ ስቴትስ ኢሊኖይ ክፍለ ሀገር ቺካጎ በዊሊያም ሃርፐር ኮሌጅ የኢኮኖሚክስ ፕሮፌሰር የሆኑት ዶክተር ጌታቸው በጋሻው ለአሜሪካ ድምጽ በሰጡት ማብራሪያ ገልጸዋል። የትግላቸው ስልት ለሰላማዊ የህዝብ እምቢተኝነት መስራት መሆኑን ዶክተር ጌታቸው ገልጸው ሁሉም ድርጅቶች ግን የየራሳቸውን የትግል ስልት መከተል እንደሚችሉ ተናግረዋል። የንቅናቄው መሪዎች እንዲሆኑ የተመረጡት አቶ ሌንጮ ለታ፣ ፕሮፌሰር ብርሃኑ ነጋና ዶክተር ዲማ ኖጎ መሆናቸውንም ዶክተር ጌታቸው አክለው አመልክተዋል። ከዶክተር ጌታቸው ጋር ያደረግነው ቃለ መጠይቅ የመጀመሪያ ክፍል ቀደም ሲል ቀርቧል። ተከታዩን ሶሎሞን አባተ ይዞ ቀርቧል።
እንግዲህ ዶክተር ጌታቸው፣ አሁን አዲስ ህገ መንግስት መቀረጽ አለበት፣ የሽግግር መንግስት መቋቋም አለበት ሲሉኝ፣ አሁን ያለው ሪፐብሊክ መፍረስ አለበት የሚል አቋም ነው ያላችሁ ማለት ነው?
በሂደት ነው። ልክ ያለው መንግስት ሲወርድና ሌላ አዲስ የሽግግር መንግስት ሲጀምር በአንዴ ሁሉን ነገር ለማፍረስ አይቻልም። ለጊዜው ሁሉም ነገር ተስተካክሎ እስኪቀርቡ ድረስ መሻሻልና ለውጥ ሊደረጉባቸው የሚችሉት የአሁኑ ህገ መንግስት አንቀጾች እነኚህ በድርጅቶቹ በተሳታፊ ድርጅቶች ስምምነት የሚለወጥ የሚቀየር የሚሻሻል እየሆነ ብቻ አንድ ለመመልከትና ህግን ለመጠቀም የሚያስችል የአሁኑን ያለውን ህገ መንግስት እንደ መሰረት አድርጎ ከነ ማሻሻያዎቹ ላጭር ጊዜ ለዚህ ለሽግግሩ ጊዜ ይሄዳል። ከዛ የመጀመሪያው ተግባር በእርግጥ የወደፊቱ ኢትዮጵያ የሚለው ጥያቄ በሚሆን አዲስ የህገ መንግስት ቀረጻ እሱ ትልቁና ዋነኛ አጀንዳ ነው የሚሆነው።
ለመሆኑ አሁን ካለው መንግስት ጋር መደራደር ወደ ለውጥ መሄድ አይቻልም የሚል ድምዳሜ ላይ ደርሳችኋል? መንግስቱ አሁን በተለይ በቅርብ ወራት ውስጥ ብዙ ለውጦችን ለማድረግ ቃል እየገባ ነው። ከጠቅላይ ሚኒስትሩ ጀምሮ የተለያዩ ባለስልጣናት እየተናገሩ ናቸው። የምርጫ ህጉን እስከ ማሻሻል የሚደርስ የመንግስታዊ መዋቅሩን እስከ ማሻሻልና እስከ መለወጥ የሚደርሱ ለውጦችን ለማድረግ ቃል እየገባ ነውና ተደራድሮ ለውጥ ማምጣት አይቻልም የሚል አቋም አላችሁ እንዴ?
በመሰረቱ ሁለት ነገሮች ናቸው። የዚህ መንግስት ታሪክ የሚያመለክተው ነገር ካለ በድርድር መልካም የችግር መፍቻዎችን ዘዴ ሲከተል ታይቶ አይታወቅም። ጉልበተኛ፣ ገዳይ፣ ሰብሳፊ መንግስት ነው እና አመኔታም የሌለው መንግስት ነው። አንድ ይሄ ነው። ሁለተኛ እነኚህ ሁሉ ድርጅቶች ይሄ የመንግስት ለውጥ በሚመጣበት ጊዜ በተቻለ መጠን ምንም ጉዳት በሰው ህይወት በአገሪቱ ንብረቶች ላይ እንዳይደርሱ ይፈልጋል። ይህን ለማድረግ የሚቻለው ሰላማዊ ንግግር፣ ድርድር ነው። ግን መታወቅ ያለበት የኢትዮጵያ ህዝብ የጠየቀው ድርጅቶችም የሚያምኑበት መንግስታዊ ለውጥ ነው። መንግስታዊ ለውጥ ይሄ ያለው መንግስት በተለይ የወያኔ መንግስት ራሴን አፍርሼ ህዝብ የሚፈልገውን አዲስ የሽግግር መንግስት አቋቁማለሁ ብሎ እንደማይሰራ በጣም እርግጠኞች ነን። መቼም እንደው ተአምር ካልተፈጠረ በስተቀር ተአምር ተፈጥሮ እንደዛ ቢል በጣም ደስተኞች ነው የሚሆኑት እነኚህ ድርጅቶች በሙሉ። ግን ይሄ ይመጣል ብለን አንጠብቅም። ስለዚህ ትግሉ ጉዳቱ ባነሰ መንገድ፣ በተለይ ደግሞ እነኚህ ዓለም አቀፋዊ ደጋፊዎቻቸው እና ተባባሪዎቻቸው ብዙ ጫናዎችን እያደረጉ በሰላማዊ መንገድ አዲስ የሽግግር መንግስት ለማቋቋም መቻል ነው ዋናው የትግላቸው ዓላማ።
ሌላው ጥያቄ መቼ ነው የዚህ ሀሳብ ንቅናቄውን የሚመስረት ሀሳብ ጥንስስ የተነሳው?
በጣም ሰንብቷል። በድርጅቶች ደረጃ ከአንድ ሁለት ዓመት በፊትም ቢሆን ፎርማል ወይም ውል በያዘ መንገድ በድርጅቶች ውስጥ መነጋገር የተጀመረው ፌብሩዋሪ ውስጥ ነው።
የካቲት ማለት ነው።
የካቲት 2008 ውስጥ ነው የተጀመረው። በመጀመሪያ አርበኞች ግንቦት ሰባት እና በኦሮሞ ዴሞክራሲያዊ ግንባር ነው። ከዛ የአፋርና የሲዳማን እንቅስቃሴዎች አካተተ። 9 ወር ያህል የፈጀ ነው። በብዙ ዝርዝር ነጥቦች ላይ ስለሆኑ ሲደረጉ የነበሩ ከ30 በላይ ስብሰባዎች በአካል እና ከ50 በላይ በኤሌክትሮኒክ ስብሰባዎች በዚሁ በአሜሪካ እና በአውሮፓ ተካሂደዋል እና ረዘም ያለ ጊዜ ነው ማለት ነው።
ለመሆኑ እነዚህ ውይይቶች፣ ሀሳቦች ይህንን ንቅናቄ የመፍጠር ሂደት ምን ያህል በአባሎቻችሁ ውስጥ እስከታች ድረስ ወርደው ውይይት ተደርጎባቸዋል?
በሁሉም ድርጅቶች ውስጥ ሰፊ ውይይቶች ተደርገዋል። ጊዜ የሚፈጀው ይሄ ነው። አባላቶቻቸውን በሙሉ አሳምነው ይሄ ከሁለት አንጻር አንደኛ የኢትዮጵያን ሕዝብ ትግል ይጠቅማል። ይህን የተበታተነውን ትግል ወደ አንድ ጎራ እንዲሰባሰቡ የራሱን አስተዋጽኦ ያበረክታል። ሁለተኛ ድርጅቶቻቸው ያወጧቸውን ታክቲክና ስትራቴጂ በተሻለ መንገድ ለማስቀጠል ለመስራት ይረዳል የሚሉ ላይ ሙሉ እምነት እስኪደርሱ ድረስ ጊዜ ተሰጥቷቸው በአባላት ደረጃ ተወያይተው አመራሮቻቸው እነኛን የውይይት ጭማቂዎቻቸውን እየያዙ እየመጡ ነው ኔጎሽሽን ወይም ስምምነቶቹን ድርድሮቹን ሲያደርጉ የነበሩት።
የትግል ስልቱ ምንድን ነው የሚሆነው? ይህ ንቅናቄ
የዚህ ንቅናቄ የትግል ስልት ሰላማዊ ህዝባዊ አመፅ።
ከመካከላችሁ ግን በትጥቅ ትግል የሚያምኑና የትጥቅ ትግል እያደረጉ መሆናቸውንም በግልጽ እየተናገሩ ያሉ የኢትዮጵያ መንግስት ለነገሩ ይሄንን እንቅስቃሴያቸውን እየተናገረላቸው ያሉ ድርጅቶች አሉ። እንዴት ነው የምታጣጥሙት ይሄንን?
ምንም ቀላል ነው። ንቅናቄውና እያንዳንዱ ድርጅቶች እንግዲህ የተለያዩ ናቸው እና ይሄ እንደ ንቅናቄ እነኝኑ አራቱን ድርጅቶች ይዞ የሚካሄደው ሰላማዊ የህዝባዊ አመፅ ትግልን ነው የሚያካሄደው። የሚወክለውም ይሄንን ነው እና እዚህ ግን እያንዳንዱ አባል ደግሞ ከዚህ ውጪ ሌላ የትግል ስልት አለኝ የሚል ከሆነ ያንን ያካሄዳል። ማለት እያንዳንዱ ድርጅት የየራሱን የትግል ስልት የመተግበር እና ሌሎቹ ደግሞ ያንን ያለመቃወም ግን በጋራ የሚሰሩ የሰላሙን ትግል ብቻ እንደሆነ በግልጽ አንስተው ተነጋግረውበታል። ይሄ ብዙ ጊዜ በተለያዩ ዓለሞች የታየ ነው። ደቡብ አፍሪካ ካያችሁ ኤኤንሲ ሰላምንና የትጥቅ ትግልን ሲያካሄድ፣ ሌሎቹ ደግሞ ሰላማዊ ትግልን ብቻ በከተማ ውስጥ ያካሄዱ ነበር። ግን በአንድነት ወደ አንድ የጋራ ግንባር ነበራቸው። በአይርላንድ እንደዚህ አይነት የሰላሙንና የትጥቅ ትግልን የሚያካሄዱበት ምሳሌዎች ብዙ በርካታ አሉ እና በዛ መሰረት ነው የታሰረው ይሄ ጉዳይ።
እንግዲህ ዶክተር ጌታቸው እንደነገሩኝ ይሄ ንቅናቄ የተመሰረተው በአሜሪካና በአውሮፓ ባሉ የነዚህ ፓርቲዎች አባላትና መሪዎች ነው። ምን ያህል ሰርጾ የመግባት አቅም አላችሁ በሀገር ውስጥ እንቅስቃሴ ውስጥ? ምንድን ነው የምታስቡት ለማለት?
እንደዛ አላልኩም። በአሜሪካና በአውሮፓ ባሉት አባላቶቻቸው ነው አላልኩም። ስብሰባዎቹ፣ የድርድር ስብሰባዎቹ፣ የስምምነት ስብሰባዎቹ በአሜሪካና በአውሮፓ ውስጥ ነው የተካሄዱ። የቦታ እየተለዋወጡ ግን አባሎቻቸው በዓለም ዙሪያ በኢትዮጵያ ውስጥ ነው እና በዋናነት በኢትዮጵያ ውስጥ ነው ያሉት እና እነሱም በተለያዩ መንገዶች ከመሪዎቻቸው ወይ ውጭ ካሉት የድርጅቱ ክፍሎች ጋር በሚገናኙባቸው ዘዴዎች ተገናኝተው ሀሳቦቻቸውን፣ ፍቃዳቸውን ለግሰዋል።
ለመሆኑ የተመዘገቡ አባላት አሏችሁ? እነማን ናቸው ብዬ አልጠይቅም። አሉ ወይ ግን በደፈናው እነዚህ አራቱም ድርጅቶች የሚያውቋቸው ይህንን ያህል አባላት አሉን የሚሏቸው በሀገር ውስጥ የሚሆን ከሀገር ውጭ አሉ በቁጥር ሊጠሩት የሚችሉት አባል?
ይሄን ለመናገር እኔ ፍጹም ነፃነቱንም የለኝም። ምክንያቱም የማንኛውም ድርጅት አባል ሳልሆን አመቻች፣ አገናኝ እና ሜቢ አደራዳሪ ሆነን እኔና ሻለቃ ዳዊት ወልደ ጊዮርጊስ ስናገለግል ነው የቆየ ነው እና ድርጅታዊ አባላት ብዛት እና ቁጥር እነሱም ለመናገር ፈቃደኛ መሆናቸውን አላውቅም። ምክንያቱም እነዚህ ሁሉ ድርጅቶች በዚህ በወያኔ መንግስት ሕግ ስር ነው የሚተዳደሩት እዛ ኢትዮጵያ ያሉት እና ይህን ለማድረግ አይቻልም።
በአጋጣሚ አሁን ቀጥሎ ላነሳ የነበረውን ጥያቄ አነሱልኝ ዶክተር ጌታቸው፣ እርስዎ ማንዎት ለማለት ጥያቄ ነበረኝ ከእነዚህ ፓርቲዎች ጋር በተያያዘ እና እንደዚያ ከሆነ አሁን የሰጡኝ መግለጫ ምን ያህል ዋጋ አለው? ቫሊዲቲው ምን ያህል ነው?
አደራዳሪ ነበርን ብዬ በምልበት ጊዜ እነኚህ ነጥቦች በሙሉ እኛ ባለንበት እንዳውም በዋናነት እኛ እነኚህን ነገሮች በመቅረጽ በማንሳት እና ሀሳቦቹን በመቅረጽ እና በሁሉም በኩል ይሁንታውን በመቀበል በጣም የተሳተፍንን።
ስለዚህ
ዋስትና አለው። ስምምነቱ ይሄ ነው። በአደባባይ የተፈረመው ዶክመንት ሰነድ እነኚህን ዝርዝር ከዚህም የባሰ ዝርዝር ነጥቦችን ነው ይዞ ያለው እና አሁን የተመረጡት የድርጅቱ መሪዎች አቶ ሌንጮ ለታ፣ ፕሮፌሰር ብርሃኑ ነጋና ዶክተር ዲማ ኖጎ በየጊዜው በእነኚህ ላይ መግለጫዎች እንደሚሰጡ እነሱም በእናንተም በማንም ተጠርተው ተጠይቀው መልስ የሚሰጡ መሆናቸውን እገምታለሁ፣ አረጋግጣለሁ።
ስለዚህ ለመገናኛ ብዙሃን ዋጋ አለው አሁን እርስዎ እየሰጡኝ ያሉት ማብራሪያ ማለት ነው።
እንዳለ ዋና የስምምነቱን ዶክመንት ነው እየገለጽኩ ያለሁት እና ስለዚህ ትልቅ ዋጋ አለ።
የስራ አስኪያጅ ወይም የስራ አስፈጻሚ ኮሚቴ አለው ብለውኛል። ይሄ ንቅናቄ አሁን የጠቀሱልኝ ስሞችም አሉ፣ አቶ ሌንጮ፣ ፕሮፌሰር ብርሃኑና ዶክተር ዲማ መሪዎች እንደሆኑ ገልጸውልኛል። ምንድን ነው ኃላፊነት ማን ምንድን ነው በዚህ?
አቶ ሌንጮ ለታ እና ፕሮፌሰር ብርሃኑ ነጋ ኮቼርስ ወይም ምንድን ነው
ተባባሪ ሊቀመንበሮች
ተባባሪ ሊቀመንበሮች ናቸው። የካውንስል ኦፍ ሪፕሬዘንታቲቭስ ወይ የወኪሎች ጉባኤ ሊቀመንበሮች ናቸው። እነሱ በተወሰነ የጊዜ ሰሌዳ ረዘም ባለ ጊዜ በአጭሩ በሶስት ወይ ከረዘመ እስከ ስድስት ወር ባለ ጊዜ የሚገናኙ አጠቃላይ ፖሊሲዎችን የሚነድፉ ሲሆኑ የስራ አስኪያጅ ኮሚቴው ደግሞ ያነኝን በካውንስል በወኪሎች ጉባኤ እዛ ላይ የተቀረጸውን ሀሳብ ፖሊሲ በየዕለቱ ተግባር ላይ የሚያውል ነው እና ዶክተር ዲማ ይሄንን የዕለት ተዕለት እንቅስቃሴውን ተግባር ይመራሉ።
ምን ማለት ነው? ዋና ጸሐፊ ናቸው ማለት ነው እሳቸው?
እንደ ዋና ጸሐፊ እና እንደ ሊቀመንበር የኤግዘኪቲቭ ኮሚቴው የስራ አስኪያጅ ኮሚቴው መሪ ናቸው።
በአቶ ሌንጮ ለታና በፕሮፌሰር ብርሃኑ ነጋ መካከል ግን ዋናና ምክትል አይነት አስተላለፍ የለም?
እኩል የለም። ተባባሪ ሊቀመንበሮች ናቸው ሁለቱም።
ዶክተር ጌታቸው በጋሻው በጣም አመሰግናለሁኝ ስለሰጡኝ ማብራሪያና ስለጊዜው።
እኔም እንደዚሁ ለእድሉ በጣም አመሰግናለሁ።
የአርብ ምሽት የመጨረሻው ዝግጅት ላይ ደርሰናል። አፍሪካ በጋዜጦች ነው። አዘጋጅና አቅራቢ አዳነች ፍስሐዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሹም ሽር ለውጥ አካሄዱ፣ ኢትዮጵያዊቷ ብሪጋዴር ጀነራል ዘውዱ ኪሮስ በአብዬ የሰላም ጥበቃ ኃይል ምክትል አዛዥ ሆነው ተሾሙ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። የፋይናንሻል ታይምስ ጋዜጣ ድረገጽ ስለ ኢትዮጵያ ሲዘግብ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሀገሪቱ ያለመረጋጋት ሁኔታ መፍጠር ጀምሮ የነበረውን ተቃውሞ ለማስታገስ የአስቸኳይ ጊዜ አዋጅ ከታወጀ 3 ሳምንታት በኋላ የካቢኔ ሹምሽር ማድረጋቸውን አውስቷል። መንግስት ሰፋ ያለ ገጽታ እንዲኖረው ለማድረግ ሲባል ጠቅላይ ሚኒስትሩ 5 የሙያ ልሂቃንንና 12 የሚሆኑ ኦሮሞዎችን ባለፈው ሰኞ መሾማቸውን ዘገባው ጠቅሷል። ተንታኞች በበኩላቸው እርምጃው አዎንታዊ ቢሆንም በአብዛኛው ለይስሙላ ያህል ነው ማለታቸውን፣ በእርግጥ የስርዓት ለውጥ የሚፈልጉትን ተቃዋሚዎች አያረካም ሲልም ዘገባው አክሏል። አዲሶቹ በሚኒስትርነት ማዕረግ የተሾሙት ኦሮሞዎች ከኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ጋር የተሳሰሩ ናቸው። ከ30 የካቢኔ አባላት በስልጣናቸው እንዲቆዩ የተደረጉት 9 ብቻ ሲሆኑ ከእነሱም አንዱ በአሁኑ ወቅት የአስቸኳይ ጊዜ አዋጁ በተግባር መዋሉን የሚመሩት የመከላከያ ሚኒስትር ሲራጅ ፈጌሳ ናቸው። የዓለም የጤና ድርጅት ኃላፊ ለመሆን የሚወዳደሩት ዶክተር ቴድሮስ አድሓኖም በፊትም ቢሆን ከስልጣናቸው እንዲወርዱ ሲጠበቅ የነበረ ሲሆን እሳቸውና የገንዘብ ሚኒስትሩ ከስልጣን ወርደዋል ይላል ፋይናንሻል ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ። በአሁኑ ወቅት የውጭ ጉዳይ ሚኒስትር ሆነው የተሾሙት ወርቅነህ ገበየሁ ቀድሞ የፖሊስ ኮሚሽነር የነበሩ መሆናቸው ራሱ ለውጡ ስር ነቀል አለመሆኑን ያመለክታል ይላል ጽሑፉ። ኢትዮጵያ ውስጥ ተቃውሞ ከተነሳበት ጊዜ አንስቶ የሞቱ ሰዎች ብዛት 500 ሊደርስ እንደሚችል ጠቅላይ ሚኒስትር ደሳለኝ ገልጸዋል። የአስቸኳይ ጊዜው አዋጅ ከታወጀበት ጊዜ አንስቶ 2000 የሚሆኑ ሰዎች ታስረው እንደነበሩ፣ አሁን ግን የተሃድሶ ትምህርት አግኝተው እንደተፈቱ የሀገሪቱ መንግስት ጠቁመዋል። በውጭ ሀገራት ያሉት ተቃዋሚዎች የተገደሉትና የተያዙት ሰዎች ብዛት ከዚህ የበዛ ነው ይላሉ። ይሁንና ያቀረቡት ማስረጃ የለም ይላል ጽሑፉ። በአስቸኳይ ጊዜው አዋጅ መሰረት ተቃውሞ ማካሄድና መንግስትን መንቀፍ ክልክል ነው። የዲፕሎማቶች እንቅስቃሴ ተገድቧል። የኢንተርኔት ተደራሽነትም ክፉኛ ጠቧል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለውጥ ያደረጉ መስሎ መታየት ይፈልጋሉ። ይሁንና ከ5ቱ በሙያቸው የተካኑ ሰዎች በስተቀር ሌሎቹ የተሾሙት ሁሉ ከሀገሪቱ ስርዓት ጋር የተሳሰሩ ናቸው። ተቃዋሚው ወገን የሚፈልገው ግን ምርጫ ወይም ትርጉም ያለው ለውጥ ነው ሲሉ ኤማ ጎርደን የተባሉ ተንታኝ መናገራቸውን ዘገባው ጠቅሷል። ኢትዮጵያ ካለፈው 10 ዓመት ወዲህ ከሰሃራ በመለስ ካሉት የአፍሪካ ሀገሮች ፈጣን የኢኮኖሚ እድገት ካሳዩት አንዷ ሆና ቆይታለች። አማካኝ እድገቷ በዓመት በ10% ሲጋልብ ቆይቷል። ይሁንና ከቅርብ ጊዜያት ወዲህ የውጭ ንግድ ተቋማት ላይ ጥቃት ከተከፈተ ወዲህ አንዳንድ መዋዕለ ንዋይ አፍሳሾች ስጋት አድሮባቸዋል። በርካታ የምዕራብ ሀገሮች መንግስታት ወደ ኢትዮጵያ ወይም ተቃውሞ ወደ ተካሄደባቸው አካባቢዎች እንዳይጓዙ ማስጠንቀቂያ በማውጣታቸው የጎብኚዎች ፍሰትም ቀንሷል ሲል ፋይናንሻል ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቁሟል። የተባበሩት መንግስታት ድርጅት የዜና ማዕከል ኢትዮጵያዊቷ ብሪጋዴር ጀነራል ዘውዱ ኪሮስ ገብረ ኪዳን የተባበሩት መንግስታት ድርጅት ጊዜያዊ የጸጥታ ኃይል ምክትል አዛዥ ሆነው መሾማቸውን ዘግቧል። እንደ አውሮፓ አቆጣጠር ጥቅምት 31 ቀን 2000 ዓ.ም ከ16 ዓመታት በፊት ማለት ነው። የተባበሩት መንግስታት ድርጅት ያሳለፈው ውሳኔ ሴቶች ግጭትን በማስወገድና መፍትሄ በማግኘት ሰላምን በመገንባት በሰላም ጥበቃ በድህረ ግጭት መልሶ ግንባታ ተግባሮች ላይ አብይ ሚና እንደሚጫወቱ ያረጋግጣል። ሰላምና መረጋጋት እንዲሰፍን በሚደረገው ጥረት ሴቶች እኩል ተሳትፎ እንዲኖራቸው እንደሚያስፈልግ ውሳኔው አስመሮበታል ይላል ዘገባው። ዘገባው አያይዞም ውሳኔው ካለፈበት ጊዜ አንስቶ ሴቶች በተባበሩት መንግስታት ድርጅት የሰላም ጥበቃ ተግባር የመሳተፍ ሚናቸው እየጨመረ ሄዷል ይላል። ይህን መሰረት በማድረግም ኢትዮጵያዊቷ ብሪጋደር ጀነራል ዘውዱ ኪሮስ ገብረኪዳን አብየ ላይ የተመደበው የተባበሩት መንግስታት ድርጅት ጊዜያዊ የጸጥታ ኃይል ምክትል አዛዥ ሆኖ መሾማቸውን ጠቁሟል። የተባበሩት መንግስታት ድርጅት የዜና ማዕከል ታዲያ ብሪጋደር ጀነራል ዘውዱን ስለ ሹመታቸውና ስለ ሙያዊ ልምዳቸው አነጋግሮ ዘገባ አውጥቷል። ከፍተኛው የስልጣን ቦታ በወንዶች በሚያዝበት የሥራ መስክ ምን ይስማውታል ለሚለው ጥያቄ ወታደራዊ ባለስልጣኗ ሲመልሱ ሴቶች የህብረተሰቡ ግማሽ አካል እንደመሆናቸው መጠን እነሱ ያልተሳተፉበት ማንኛውም አይነት የሥራ ስምሪት የተሳካ ስለማይሆን አለ መካፈላቸው አያስደስተኝም ነበር ማለታቸውን ዘገባው ጠቅሷል። ሲሾም በጣም ነው ደስ ያለኝ፣ ምክንያቱም ሴቶች በወታደራዊ ኃይልና በተባበሩት መንግስታት ድርጅት የሰላም ጥበቃ ተልእኮ ላይ ያላቸው ተሳትፎ ዝቅተኛ ነው። አሁን በከፍተኛ ስልጣን ደረጃ ለማገልገል ባገኘሁት እድል መሰረት ለቦታው በሚመጥን በከፍተኛ ብቃት ማገልገል ይጠበቅብኛል። ይህን እድል በማግኘቴ ምስጋና የላቀ ነው ማለታቸውን ዘገባው ጠቅሷል። ብሪጋደር ጀነራሏ አብዬ ውስጥ የሚካሄደው የሰላም ጥበቃ ተግባር በምን መልክ እንደሚከናወን ሲያብራሩ ዋናው ትኩረት የሲቪሎችን ደህንነት መጠበቅ ነው፣ ይኸውም በየብስና በአየር ሌትና ቀን መጠበቁን እንደሚያካትት መግለጻቸውን ዘገባው ጠቅሷል። ብሪጋደር ጀነራል ዘውዱ ለ30 ዓመታት ለሚጠጋ ጊዜ በወታደራዊ ሙያ እንዳገለገሉ ከፕላቱን መሪነት አንስቶ እስከ ወታደራዊ አዛዥነት ማገልገላቸውን፣ ይህ ረጅም የእዝ ሰንሰለትም የወታደራዊን ኃይል መምራት፣ አስተዳደር፣ የስትራቴጂ መገንባት፣ ልምድ በማካበት ለማንኛውም አይነት ወታደራዊ ኩነት ዝግጅት የማድረግ ብቃት እንዳስገኘላቸው ለዜናው ማዕከል ገልጸዋል። ኢትዮጵያ ውስጥ ሴቶችና ወንዶች አንድ ላይ በወታደራዊ አገልግሎት የተሰማሩ በመሆናቸው ሁለቱም ጾታዎች ከዝቅተኛ እስከ ከፍተኛ የስልጣን እርከን በእኩል እንዲሰሩ፣ በማንኛውም ተልእኮ እንዲሳተፉ አድርጌያለሁ። ሴቶች በማንኛውም አይነት ስራ ከወንዶች እኩል እንዲሰሩና እንዲወዳደሩ ጠንክረው እንዲሰሩም አበረታታለሁ ብለዋል ወታደራዊ አዛዧ። ብሪጋደር ጀነራል ዘውዱ ኪሮስ አያይዘውም በግጭት ወቅት ከሁሉም የባሰ ለችግር የሚጋለጡት ሴቶችና ልጆች በመሆናቸው የሴቶች በሰላም ጥበቃ ኃይል መሳተፍ ወሳኝ ነው ሲሉ አስረድተዋል። ሴት ወታደሮች የሴቶችንና የልጆችን ችግር በበለጠ ስለሚረዱ፣ በተለይም ሙስሊም ሴቶች ከወንዶች ጋር መነጋገር ስለሚከብዳቸው ከሴት ሰላም ጠባቂ ወታደሮች ጋር ግን በቀላሉ ሊቀራረቡ ስለሚችሉ ሊረዷቸው ይችላሉ። ስለሆነም ሴቶች በተለይም ሴቶችንና ልጆችን በመርዳት ረገድ ትልቅ ሚና ሊጫወቱ ይችላሉ ሲሉ ብሪጋደር ጀነራል ዘውዱ ኪሮስ ገብረ ኪዳን ማስረዳታቸውን የተባበሩት መንግስታት ድርጅት የዜና ማዕከል ጠቁሟል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አድማጮች፣ ስርጭታችንን ወደ ማገባደዱ ተቃርበናል። ጥቂት ደቂቃዎች ናቸው የቀሩን። ልዩ የፕሮግራም ማሳሰቢያችን እናስታውስ። ረቡዕ ጠዋት ማለዳ ከጠዋቱ አንድ ሰዓት እስከ ሁለት ሰዓት በድጋሚ ከአንድ ሰዓት እስከ ሁለት ሰዓት የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ውጤቶችን የተመለከቱ እግር በእግር የግዛቶችን ውጤቶች የሚያሳዩና ሌሎች ተዛማጅ ፕሮግራሞች ይኖሩናል። ረቡዕ ልዩ ፕሮግራም ይኖረናል። ተከታተሉ አድማጮች። አሁን የማጠቃለያ ወሬዎችን ከቆንጅት ታየ።
የዩናይትድ ስቴትስ ፕሬዚደንታዊ ምርጫ የፊታችን ማክሰኞ ይከናወናል። የእጩ ተፎካካሪዎቹ የዲሞክራቷ ሂለሪ ክሊንተን እና የሪፑብሊካኑ ዶናልድ ትራምፕ ዘመቻዎች በዚህ የመጨረሻው ሳምንት መራጮችን ለመቀስቀስ በዋና ዋናዎቹ የብርቱ ፍልሚያ ወረዳ ክፍለ ግዛቶች እየተዘዋወሩ ናቸው። አዲስ የወጣ የመራጭ አስተያየት ግምገማ መሰረት እጅግ ብዙሃኑ መራጭ በሁለቱም ተፎካካሪዎች ተንገሽግሾ ነው ያለው። ያም ቢሆን ሚሊዮኖችን ድምጽ ባልሰጥስ ቢቀርብኝ የሚያሰኝ ደረጃ አላደረሰም። ኒውዮርክ ታይምስ እና ሲቢኤስ ኒውስ ያካሄዱት ግምገማ 80% መራጭ እነዚህ ሁለት እጩዎች እንዴት እንዳስጠሉኝ ብሎ ተንገፍግፏል። ይሁን እንጂ የምርጫዎች ፕሮጀክት የተባለው ድርጅት ባወጣው መረጃ መሰረት እስካሁን ከ36.5 ሚሊዮን የሚበልጡ አሜሪካውያን ከምርጫ ዕለት ቀደም ብለው ድምጻቸውን ሰጥተዋል።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአምሳ ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
ቆንጂት ታየነን፣ አቀናባሪያችን ብርሃን ኃይሉ፣ አብሯት ተለማማጁ ኦሜድላ ያሬድ፣ እንዲሁም ተተኪ የስርጭት መሐንዲስ ዋና አዘጋጃችን ሰለሞን ክፍሌና ሌሎችን ባልደረቦቻችን በዚሁ እንሰናበታለን።
ነገ ቅዳሜ ከምሽቱ ሰዓት ላይ በመደበኛው ፕሮግራም እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣
ደህና ደሩ።